ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በተከታታይ ሳስተምረው በነበረው መደበኛ ርዕስ ኢየሱስ ክርስቶስ ለሰው ልጆች የተሰጠበት ልክና መጠኑ በሚል ርዕስ ላይ የተመሰረተ ይሆናል። መሪ ሐሳቡን የተሸከመ ጥቅስ አርገን የወሰድነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነበር። ይህ የወንጌል እውነት እንደሚያሳየን በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል አምላካችን ቃል። ጌታችን ኢየሱስ ክርስቶስ ለኔና ለናንተ ተሰጠን ብሎ ወንጌል የሚያስተምረን ጌታ በአባቱ ቀኝ ባለበት የክብር ስፍራም አሁን ባለበት ሰማያዊ ከፍታ ለኔና ለናንተ የተሰጠበትን ሁኔታ ጠብቆ ያለ ጌታ እንደሆነ መጽሐፍ ቅዱስ ያስተምረናል። ይህንን እውነት ሐዋርያው ጳውሎስ በቆላሲስ ምዕራፍ 2 ቁጥር 9 ላይ በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። ይህንን ቃል ባለፈው ተመልክተን ነበር። ሐዋርያው በዚህ ክፍል የሚናገረው እውነት የተሰጠን ወንድ ልጅ ጌታችን ኢየሱስ ክርስቶስ ሞቶ ከተነሳም በኋላ ለኛ በተሰጠበት አምላክነቱና የሰው ልጅነቱ የመለኮትን ሙላት በገለጠ ክብር አሁን እንደሚኖር እንደሚናገር አይተናል። በተለይም ተገልጦ ይኖራልና በሚለው ሐሳብ ውስጥ ይኖራል የሚለው ቃል በግሪክኛው የሚያሳየው ካቶይኬ የሚለው ቃል ሲሆን ትርጉሙ በቋሚነት ማደርን ያሳያል። ይኖራል ተብሎ የተነገረው ግሱ የአሁን ጊዜ እንደሆነም እንመለከታለን። በሌላ አባባል የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ቃልም ሥጋ ከሆነበት ጊዜ ጀምሮ የተካፈለውን የሰው ባህሪ በሞት ኃይል ስር ይገዛ የነበረውን ሞትን አሸንፎ ድል ነስቶ ከተነሳ በኋላ በዚያ በሞተበት አካሉ በክብር ተነስቶ በአባቱ ቀኝ የእግዚአብሔር ልጅ የሰውም ልጅ ሆኖ ፍጹም አምላክ ፍጹም ሰው ሆኖ ለዘላለም ይኖራል። የእግዚአብሔር ስም የተባረከ ይሁን። የዕብራዊው ጸሐፊ በምዕራፍ 13 ቁጥር 8 ላይ እንደተመለከትነው ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ስለሚል የጌታ ኢየሱስ ክርስቶስ ማንነት እንደሚለወጥና እንደሚቀየር አድርገን መውሰድ ትክክል ሊሆን እንደማይችል የእግዚአብሔር ቃል ያስተምረናል። ይህንን ስንል እግዚአብሔር የሰጠን አንድያ ልጁን ነው የሚለውን ቃል ሰው በመሆኑ ከመሆኑ የተለየ ሆኖ እንደመጣ ወይንም ሞቶ ከተነሳም በኋላ የተለየ እንደሆነ ማሰብና መመልከት እንደማንችል ነው ምናየው። ጌታ ኢየሱስ ክርስቶስ ቃልም ሥጋ ከሆነበት ጊዜ ጀምሮ በአምላክነቱ ቃል ሆኖ ሲኖር የነበረው የእግዚአብሔር ልጅ ቃልም ሥጋ ከሆነ በኋላ ቃልነቱንም ደግሞም ሥጋ ከሆነ በኋላ ያገኘውን የሥጋ ባህሪውንም የተጠበቀ ፍጹም አምላክ ፍጹም ሰው የሆነ ጌታ እንደሆነ እንመለከታለን። እግዚአብሔር የሰጠን አንድያ ልጅ ቃልም ሥጋ በሆነ ጊዜ ሐዋርያቱ በአባቱ ዘንድ ያለውን የአንድያ ልጅነቱን ክብር እንዳዩ ከድንግል በነሳው የሰው ባህሪም ሞቶም በተነሳበትም ጊዜ ይህንኑ ክብር ሐዋርያቶች ሲናገሩ እናያለን። ዮሐንስ ቃልም ሥጋ ሆነ አንድ ልጅም በአባቱ ዘንድ ክብር እንዳለው ክብር የሆነውን ክብሩን አየን ብሎ በምድር ሲመላለስ እንዳየ በሮሜ ምዕራፍ 1 ቁጥር 3 እስከ 4ም ላይ ስንመለከት ሐዋርያው ጳውሎስ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል እግዚአብሔር ቃል። ስለዚህ ጌታ ኢየሱስ ከሞቱም በፊት ከሞቱም በኋላ የእግዚአብሔር ልጅነቱ የሰው ልጅነቱ በዛ በተገለጠ አካል ውስጥ በሙላት ይታይ እንደነበረ እንመለከታለን። ጌታ ኢየሱስ በሁሉም ሁኔታ ውስጥ የእግዚአብሔር ልጅነቱን የተወና ያጣ ሆኖ በምንም መልክ ምንጊዜም መወሰድ ወይም መታየት የለበትም። የጌታ ኢየሱስ ክርስቶስ ለሰው ልጆች የመሰጠቱን ሁኔታ የቤተ ክርስቲያን አባቶች ልባቸውንና ሕይወታቸውን ያፈሰሱበት ትልቅ መንፈሳዊ ምስጢር መሆኑን ውድ አድማጮች ላሳስባችሁ ወዳለሁ። በዚህ ጉዳይ እንደ አትናቴዎስ ጌታችን ሰው የሆነበትን መንፈሳዊ ምስጢር የሚያስተምር የለም። አትናቴዎስ ይህንን አስመልክቶ በጻፈው መጽሐፍ ላይ እንዲህ ይላል፣ በተገለጠበት አካል የተከሰተበት ምክንያት የሚፈርሰውንና የሚጠፋውን የማይጠፋ ለማድረግ የሚችል እንደርሱ እንደ አዳኛችን የሚሆን የለም። እርሱ ከመጀመሪያ ሁሉንም ነገር ከምንም አበጀ፣ ለሰው ልጆች የእግዚአብሔርን መልክና አምሳል እንደገና መልሶ መፍጠር የአብ አምሳል ከሆነው በቀር ለማንም የሚቻል አይደለም። ሟች ሆነውን የማይሞት ማድረግ ሕይወት ከሆነው ከራሱ ከኢየሱስ ክርስቶስ በቀር ለማንም የሚቻል አይደለም አለ አትናቴዎስ። አትናቴዎስ የሚለውን ልብ በሉ ውድ አድማጮች። ጌታችን ሰው ሆኖ በሰው አካል የተገለጠበት ምክንያት ከማስታረቅ ያለፈ ሥራ ለመስራት እንደ ተገለጠ ይናገራል። ቃልም ሥጋ የሆነው በዚህ በእግዚአብሔር ሰው መረዳት መሰረት የሚፈርሰውን የማይጠፋ ለማድረግ እንደሆነ እንመለከታለን። ይህ ከማስታረቅ ያለፈ ትልቅ ሥራ ነው። የሚፈርሰውን ኃጢአት የሚያፈርሰውን በኃጢአት ምክንያት በሞት ኃይል ስር የወደቀውን የሰውን ባህሪ የማይጠፋ ለማድረግ ነው የመጣው ቃልም ሥጋ የሆነው ይላል። ደግሞም እግዚአብሔር አንድያ ልጁን የሰጠን በኃጢአትና በሞት ኃይል ስር ወድቆ የሚሞትና የሚጠፋ የነበረውን የሰው ባህሪና ተፈጥሮ የማይጠፋ ለማድረግ ነው ከማለቱም በላይ ይህንን ሥራ ያለ ክርስቶስ የሚሠራው ማንም እንደሌለ ይናገራል። ይህንን ሥራ የእርቅ ሥራ ብቻ ነው ብሎ ማለት መንፈሳዊ ድንቁርና ነው። ውድ አድማጮች፣ የማይጠፋውን ሕይወት የምናገኘው አትናቴዎስ እንዳለው ሟች የሆነውን የማይሞት ማድረግ ሕይወት ከሆነው ከራሱ ከኢየሱስ ክርስቶስ በቀር ለማንም የሚቻል አይደለም ይላል። የሰው ልጆች ከኃጢአት የተነሳ የመጣባቸውን ውርደት፣ መፍረስ፣ መሞት አሸንፎ ለውጦ ሰዎችን ለክብር ማብቃት የእግዚአብሔር ልጅ የኢየሱስ ክርስቶስ ሥራ ብቻ እንደሆነ ይናገራል። በተለይም በዚህ ቦታ ላይ የእግዚአብሔር ሰው አትናቴዎስ እንደሚናገረው ሟች የሆነውን የማይሞት ማድረግ ሕይወት ከሆነው ከራሱ ከኢየሱስ ክርስቶስ በቀር ለማንም የሚቻል አይደለም ሲል ጌታ ኢየሱስ ክርስቶስ ብቻ ነው ለሰው ልጆች ሕይወትን መስጠት የሚችል ጌታ የሆነው። የክርስቶስን አዳኝነት አስታራቂ ብቻ አድርጎ መናገር የእርግማን እርግማን ነው። እነዚህ ታላላቅ የእግዚአብሔር አባቶች የቤተ ክርስቲያን አባቶች ሲያስተምሩን የኖሩት ውድ አድማጮች ሕይወት የሆነው ኢየሱስ ክርስቶስ ሕይወትን ሊሰጠንና የተዋረደውን አካላችንን የሚፈርሰውንና የሚበሰብሰውን ለክብር የሚያበቃ ጌታ አድርገው እንደሰበኩት እንዳስተማሩት እንዳመኑት እናያለን። ውድ አድማጮች ይህ የእግዚአብሔር ሰው እንደዚህ ያለ ነገር ሲናገር ምን ማለቱ እንደሆነ ልብ እንበል። ኢየሱስ ክርስቶስ ሕይወት እንዲሆንልን እርሱን ካልተቀበልነው እርሱን አስታራቂ ብቻ አድርገን በማድረግ ይህንን ማግኘት እንደማንችልም እንመለከታለን። አትናቴዎስ በመቀጠል ኢየሱስ ክርስቶስ አዳኛችን ሰው የሆነው ለሰው ልጆች የእግዚአብሔርን መልክና አምሳል እንደገና መልሶ መፍጠር የአብ አምሳል ከሆነው በቀር ለማንም የሚቻል አይደለም ይላል። የአብ አምሳል ማን ነው? አንድያ ልጁ ኢየሱስ ክርስቶስ ነው። ከአባቱ ጋር በሁሉ ነገር የተካከለው የሰው ልጆች ከአዳም ኃጢአት የተነሳ ያጡትን የተበላሸውን የእግዚአብሔርን አምሳልነታቸውን እንደገና መልሶ መፍጠር የሚቻለው የአብ አምሳል በሆነው በኢየሱስ ክርስቶስ ብቻ ካልሆነ ለማንም የሚቻል አይደለም ይላል አትናቴዎስ። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ በአባቱ መልክ የሚኖረውና ደግሞም የሚታይና የማይታየውን ካለመኖር ወደ መኖር ያመጣው ኢየሱስ ጌታችን ስለሆነ ያለ እርሱ ሰዎች በኃጢአት ያጡትን የእግዚአብሔርን አምሳል የሚመልስላቸው ማንም የለም። ጌታ ኢየሱስ ከማስታረቅ ያለፈውን ደግሞም ከአዳም በተሻለና በበለጠ ክብርና ግርማ እርሱ አባቱን አባቴ በሚልበት መንፈስ እኛም አባ አባባ ይያል እንድንኖር የሚያበቃንን ሰማያዊ ልጅነትን ሊያስገኝልን የተሰጠን ጌታ ነው። ወንጌሉን ያጎደሉ የሚያስተምሩ መናፍቃን ይህንን ምን ሊሉ ይፈልጋሉ ይሆን? እንዲህ የመሰለውን ትምህርት የሚያስተምር አትናቴዎስ ብቻ ነውን? ውድ አድማጮች ልብ ብላችሁ አድምጡ። የአሌክዛንድሪያው ቄርሎስን የማይሰማ ድምጸ ተዋህዶን አያውቅም። ድምጸ ተዋህዶ መስማት ካለበት ሰው የአሌክዛንድሪያውን ቄርሎስን ይስማ። ቄርሎስ ሳይሰማ ድምጸ ተዋህዶ የለም። ቄርሎስ እንዲህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ በሚለው ላይ ቄርሎስ በሰጠው ትምህርትና ማብራሪያ የሚለውን እንመልከት። የመጀመሪያው አዳም መፍረስና መጣልን እንዳስገኘብን እርሱ የመጨረሻው አዳም ስለተባለ ለጋራ ባህሪያችን ደስታንና ክብርን በብዙ ባለጠግነት በማደል እኛ ሁላችን በክርስቶስ ስለሆንን የሰውን ባህሪ የርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰበትን ቃል በእኛ ዘንድ የማደሩን ይህንን ጥልቅ ምስጢር ጥቅም በሚያመጣልን መልክ ያረጋግጥልናል ይላል። ዮሐንስ ያስተማረውን የተናገረውን በእኛ አደረ የሚለውን ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ የሚለውን ሲያስተምር በጻፈው ማብራሪያ መጽሐፍ ላይ ነው ይህንን የሚለው። እንግዲህ ውድ አድማጮች ልብ ብላችሁ አድምጡ። እደግምላችኋለሁ፣ የመጀመሪያው አዳም መፍረስና መጣልን እንዳስገኘብን እርሱ የመጨረሻው አዳም ስለተባለ ለጋራ ባህሪያችን ደስታንና ክብርን በብዙ ባለጠግነት በማደል እኛ ሁላችን በክርስቶስ ስለሆንን የሰውን ባህሪ የእርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰበትን ቃል በእኛ ዘንድ የማደሩን ይህንን ጥልቅ ምስጢር ጥቅም በሚያመጣልን መልክ ያረጋግጥልናል ይላል። ኢየሱስን አስታራቂ ብቻ ያደረገው ጎዶሎ ወንጌል ሰባኪዎች ይህንን ሙሉ የሆነውን ወንጌል ምን ይሉታል? እስቲ ልብ ብለን እንመልከት ውድ አድማጮች። ሐዋርያው ጳውሎስ ጌታችንን የመጨረሻው አዳም ያለበትን አጠራር በመጠቀም የአሌክዛንድሪያው ቄርሎስም እርሱ የመጨረሻው አዳም ስለተባለ ለጋራ ባህሪያችንና ደስታን ክብርን ባለጠግነትን በማደል እኛ ሁላችን በክርስቶስ ስለሆንን የሰውን ባህሪ የእርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰው ጌታ እንደሆነ ያሳያል። ጌታችን በእኛ መካከል ሰው ሆኖ የተገለጠውና ያደረው የእርሱ መገኘት እውን ሆኖ ወደሚታይበት ከፍታ ሊያመጣን ነው ይላል ቄርሎስ። ጆሮ ያለው ይስማ። በድምጸ ተዋህዶ ሆነ መኖር የምትፈልጊ ቄርሎስን ስማ። ቄርሎስን ስሙት። ቄርሎስ እንዲህ ነው ያለው፣ ጌታችን ኢየሱስ ክርስቶስ የእርሱ ማንነት እውን ሆኖ ወደሚታይበት ከፍታ ሊያደርሰን የመጨረሻው አዳም ሆኖ መጥቶ ብዙ ደስታና ክብር ወዳለበት ሊያደርሰን ቃልም ሥጋ ሆኖ በእኛ መካከል አደረልን ብሎ ያስተምራል። ይህ ከፍታ ጌታችን እውን ሆኖ የሚታይበት ከፍታ የት ነው ያለው? ቄርሎስ ስለ የትኛው ከፍታ ነው የሚያወራው? ከፍታውን ከፍ የሚያደርገው የከፍታው መለኪያ ማን እንደሆነ ታስተውላላችሁን? ከፍታውን የሚለካው ቃልም ሥጋ ሆኖ የተሰጠን የእግዚአብሔር ልጅ እርሱ ራሱ ነው። ምንም እንኳን ቃልም ሥጋ ሆኖ የተዋረደውን ሥጋችንን የተካፈለ ቢሆንም ይህ ለእኔና ለእናንተ ሲል ሥጋ የሆነልን የእግዚአብሔር ልጅ ክብሩ በአምላክ ዘንድ እጅግ ታላቅ ስለሆነ አብን የሚመጥን የአብ ልጅ ስለሆነ ከአብ የተገኘ የባህር ልጅ ስለሆነ ውድ ወገኖቼ የተካፈለውን ሥጋ የሚያደርስበት ከፍታው የሚለካው በእርሱ ማንነት እንደሆነ እናያለን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቄርሎስ በሚያስተምረው ትምህርት መሰረት የከፍታውን ልቀትና ምጥቀት የቱን ያህል እንደሆነ የሚያሳየን የእግዚአብሔር ልጅ የኢየሱስ ክርስቶስ የራሱ ማንነት እንደሆነ ቄርሎስ አስተማረ። ቄርሎስ ዮሐንስ በወንጌሉ እርሱ የመጨረሻው አዳም ስለተባለ ለጋራ ባህሪያችን ደስታንና ክብርን በብዙ ባለጠግነት በማደል እኛ ሁላችን በክርስቶስ ስለሆነን የሰውን ባህሪ የርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰበትን ይላል። ውድ አድማጮች እስቲ ይህንን የሚለውን ነገር እንመልከት። ጌታ ኢየሱስን ሁለተኛ አዳም እንደሆነ የመጨረሻው አዳም እንደሆነ የተናገረው ማን እንደሆነ ታውቃላችሁ? ሐዋርያው ጳውሎስ ነው። ቄርሎስ የሐዋርያት ታማኝ ደቀ መዝሙርና እነርሱ ባስተማሩት እውነት የጸና አስተማሪ ስለነበረ ጳውሎስ የተናገረውን ወንጌል በማመን እየጠቀሰ ያስተምራል። ቄርሎስ ሐዋርያው ጳውሎስ ጌታችንን ሁለተኛ አዳም መጨረሻው አዳም አድርጎ ባስተማረበት ጊዜ በክርስቶስ ለሰው ልጆች የተገኘው ከፍታ ምን ነበር ብለን መጠየቅ አለብን። የመጀመሪያው አዳም እግዚአብሔር ካስቀመጠው ከፍ ካለ ስፍራ ወደ ታች ቁልቁል የጣለን በሕይወት መኖርን አስጥሎ ለሰይጣንና ለሞት ያስገዛን ነበር። የመጨረሻው አዳም ግን አዳም አሽቆልቁሎ በኃጢአት ከጣለን ዝቅታ ያወጣን ጌታ ስለሆነ ይሄ ጌታ እኔና እናንተን አውጥቶ የመለሰን አዳም ወደ ነበረበት ከፍታ አይደለም። የኢየሱስ ከፍታ በመጀመሪያው አዳም ከፍታ አይለካም። የሱ ከፍታ ሰማያዊ ነው። የእግዚአብሔር ቃል ይህንን ይላል። ጆሮ ያለው ይስማ። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 45 እስከ 49 እንዲህ ይላል። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ቄርሎስ ኋለኛው አዳም የሚለውን የመጨረሻው አዳም ብሎ በግሪኩ ያለውን ሐሳብ በመጠበቅ የመጨረሻው አዳም የሚለው ከዚህ ወስዶ ነው። ነገር ግን ይላል ሐዋርያው ጳውሎስ አስቀድሞ ፍጥረታዊው ይላል። ፍጥረታዊው አዳም ነው የመጀመሪያው አዳም። ቀጥሎ መንፈሳዊው ነው ይላል። መንፈሳዊው የእግዚአብሔር ልጅ ቃልም ሥጋ የሆነው ኢየሱስ ክርስቶስ እንደሆነ ያሳያል። ስለዚህ መንፈሳዊው መጀመሪያ አይደለም ይላል። ምክንያቱም የመጀመሪያው አዳም ያመጣውን ኪሳራ ለመመለስ ለማደስ ለመፈወስ ለማስተካከል የመጣው ሁለተኛው አዳም የመጨረሻው አዳም ኢየሱስ የአዳም ልጆች አዳኝ ሆኖ ስለተገለጠ እሱ መጀመሪያ ሆኖ አልመጣም ይላል። ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ይላል፣ ሁለተኛው ሰው ከሰማይ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ሁለቱን አዳሞች ያወዳድርልናል። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ የሰው ልጆችን ሊያድናቸው መጣ ብለን የምናምነው የመጨረሻው አዳም የአሌክዛንድሪያው ቄርሎስ እንደሚናገረው የመጨረሻው አዳም ሆኖ የተገለጠልን የእግዚአብሔር ልጅ እኔና እናንተን ሰማያውያን ሊያደርገን በርሱ ከፍታ ከፍ ብሎ ወደሚታይበት ስፍራ ሊያደርሰን የመጣ ጌታ እንደሆነ እናያለን። ጌታ ኢየሱስ የተሰጠን ጌታ አዳም በኃጢአት ኃይልና በሰይጣን ሥልጣን ስር ያስገዛውን ደግሞም ሞት የነገሰበትን የሰውን ባህሪ ከኃጢአት ከሞትና ከሰይጣን ኃይል ነጻ በማውጣት በራሱ ሕይወትና ክብር የሰውን ተፈጥሮ በማክበር በክብር ትንሣኤ ለእርሱ ለእግዚአብሔር ልጅ ለማንነቱ በሚገባው ሰማያዊና እጅግ ታላቅ ወደሆነ ከመላእክት ያለፈ ክብር ወዳለበት ስፍራ የሰውን ታሪክ ለመለወጥ ነው የመጣው። ይህንን የማያምን መንፈሳዊ ደንቆሮና ዳፍን ተያዘው ሰው ብቻ ነው ወገኖቼ ይሄ የወንጌል ክብር እንቁ የሆነ ሰማያዊ ዕውነት ነው። ኢየሱስ ሰማያዊው የእግዚአብሔር ልጅ የተካፈለውን የሰውን ሥጋ ውድ ወገኖቼ ላፍታ ለብሶት አይደለም በምድር ላይ ተመላለሰው። ከሞት በተነሳበት ጊዜ ሐዋርያ ጳውሎስ እንዳለው የእግዚአብሔር ልጅነቱ በሚገለጥበት ክብር ያንን አካል በክብር ትንሣኤ ያስነሳ ጌታ ነው። ሐዋርያው ጳውሎስ እንዳለው ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ይህንን አላምንም ትላለህ? ይህንን ክደት ታስክዳለህ? ይህንን አላምንም ትያለሽ? ይህንን ክደሽ ታስግጃለሽ? ይሄ እምነት የሌለው በክርስቶስ ክርስቲያን ያልሆነ ብቻ ነው ውድ ወገኖቼ። ሰማያዊው እንደሆነ ሰማያውያን የሆኑትን ሰማያውያን ያደረገው የእግዚአብሔር ልጅ ከፍታው እሱ ሰማያዊው ባለበት የሚለካ ከፍታ ስለሆነ ነው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። የኢየሱስ ክርስቶስን አዳኝነት በእርቅ የወሰነ ጎዶሎ ወንጌል ይህንን ታላቅ የሆነ ደስታና ክብርን ቄርሎስ እንደተናገረው የሚያመጣልንን የወንጌልን በረከት የሚጋርድ እርጉም የእርግማን ወንጌል ነው። እግዚአብሔር የሰጠን ሰማያዊ ልጅ ሰማያውያን የሚያደርገን ነው። እግዚአብሔር የሰጠን አንድያ ልጅ የእርሱን መልክ እንድንለብስ የእኛን ሥጋ ለብሶ ሰው በመሆን የተዋረደውን ሥጋችንን በክብሩ ክብርን ሰጥቶ በሰማያዊ ስፍራ የሚያስቀምጠን ነው። ይህንን የወንጌል እውነት የሚያዳፍን ሁሉ እግዚአብሔር እድሉን በወንጌል ከሚገኘው ክብርና ተስፋ ያጎደለበት የተረገመ ብቻ ነው። ከርጉም ወንጌል እግዚአብሔር ያድናችሁ። ቄርሎስ ያየው ኢየሱስ አሁን የሚታይበትን ከፍታ ሐዋርያው ጳውሎስ በኤፌሶን ሰዎች ላይ እንዲህ ሲል ይገልጠዋል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አንድያ ልጁን ለሰው ልጆች ሁሉ ካስገራሚ ፍቅር የተነሳ የሰጠን የሰማዩ አባት የሰጠንን ልጁን ወደ ምድር ብቻ መልክተኛ አልጓ አላከው። ባለበሰው ሥጋ ከድንግል ማርያም በነሳው ሥጋ ልጁን ከሞት ካስነሳ በኋላ የወከላቸውን የሰው ልጆች ሄደህ አድናቸው እነሱን ሆነ አድናቸው ብሎ ልጁን የላከበትን ያንን ጉዳይ ልጁን በተላክ ባዘጋጀለት ሥጋ ከሞት አስነስቶ ና ያዳንካቸውን እነሱን ሆነ ያዳንካቸውን አንተን ሆኖ ደግሞ በረከትን እንዲቀበሉ ላንተ በሚገባ ክብር ላከብራቸው ስለምፈልግ ና በቀኜ ተቀመጥ አለው። የዘላለም ስሙ ለዘላለም ብሩክ ይሁን። ጆሮ ያለው ይስማ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ውድ አድማጮች እንደዚሁም በኤፌሶን ምዕራፍ 2 ከቁጥር 4 እስከ 7 ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከክርስቶስ ጋር ሕይወትን ሰጠን። እርቅ የሚባል ጎዶሎ ወንጌል ብቻ አይደለም፣ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ላለው ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከኛ ጋር አስቀመጠን። የእግዚአብሔር ልጅ ኢየሱስ ክርስቶስ በተቀመጠበት የሰዎች እድል ፋንታ የሚለካው በዚያ ከፍታ እንደሆነ ቄርሎስ አላስተማረም የሚል አለ? እስቲ ማስረጃ አምጣ። ብዙ ጉድ ገና ይወጣል። ውድ አድማጮች እንግዲህ ውድ ወገኖቼ በክርስቶስ ክርስቲያን ሆናችሁ ተከብራችሁ የምትኖሩበትን እግዚአብሔር በልጁ ከገለጠው ፍቅር የተነሳ የተወደዳችሁበትን የክብሩን ወንጌል ከሚጋርድ እርጉም ወንጌል እግዚአብሔር ይታደጋችሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ማን ነው ብለን ስንል፣ የሞተልን ኢየሱስ ማን ነው ብለን ስንል እርቅ ለሚባል ባንድ ወቅት በታሪክ ለሚሰራ ነገር ብቻ ኢየሱስ ሞተ ብሎ ማመን ሳይሆን ኢየሱስ ክርስቶስ ከድንግል ማርያም የነሳው ያ ሥጋ ውድ ወገኖቼ ከድንግል ማርያም የነሳው ያ ሥጋ የኔና የናንተ ሥጋ የሰው ልጆች ሥጋ እንደኔና እንደናንተ የሚራበውን የሚጠማውን በሞት ኃይል ስር የወደቀውን በቀራንዮ መስቀል ላይ በታላቅ መከራ ከሞተ በኋላ በሰማያዊ ስፍራ በአብ ቀኝ ያስቀመጠው ስለሚል እድል ፋንታችን ኢየሱስ ክርስቶስ የኔና የናንተን የህይወት ጉዳይ ቄርሎስ እንዳለው ከፍ ያለ እርሱ አሁን በክብር የሚታይበት ከፍታ ላይ ሊያደርሰን እንደመጣ መጽሐፍ ቅዱስ ይናገራል። አባቶች ይናገራሉ። ውድ አድማጮቼ የሰማችሁት ወንጌል የእውነት ወንጌል ነው። ከዚህ ወንጌል ሊለያችሁ የሚታገል ኃይል ሁሉ በጌታ በኢየሱስ ክርስቶስም ይሰበራል። ኢየሱስ ክርስቶስ ሞቶ የተነሳው ጌታ የሰራውን የማዳን ሥራ ሊቀለብስ ሊጋርድ የሚችል ኃይል የለም። እባብና ጊንጥ ሁሉ ይረገጣል። በጌታ በኢየሱስ ክርስቶስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።